ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 17 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ቆንጅታየ ለዜናው አብራኛለች። ባለፈው ሳምንት ሞጣ ውስጥ መስጊዶች መቃጠላቸውን የተቃወሙ በተለያዩ የኢትዮጵያ ከተሞች የወጡ ሰዎች ዛሬ ድምፃቸውን አሰምተዋል።
ሁለቱንም ሃይማኖቶች የኢትዮጵያ ጨዋ ህዝቦች ተቀብለው አላምደው መልሰው ለዓለም ህዝብ አስተምረውበታል። እንደ ሀገርም ስናየው ሙስሊምና ክርስቲያኑ ምንም አይነት የመቃቃር ስሜት እና አድራጎት አልነበረውም።
ደሴ ላይ የወጡ አማኒ ለቪኦኤ የሰጡትን ድምፅ ነው የሰማችሁት። በአዲስ አበባና በሌሎችም ከተሞች ተመሳሳይ ሰልፎችና ተቃውሞዎች ተደርገዋል።
አዲስ አበባ ከተማ ነዋሪ ነኝ። እኔ የነበርኩበት በኒ መስጊድ ወይም ኑር መስጊድ ነው። ጥያቄው የሚለው መንግስት ለደረሱት መስጊዶች ጥቃት ላደረሱ ሰዎች ላይ እርምጃ እንዲወስድና ሌላም እንዲጠብቀን መስጊዶችን በሙሉ እንደ ሌላው እምነት በሙሉ በእኩልነት እንዲጠብቅልን ነው ጥያቄያችን።
ይህኛው ከአዲስ አበባ ተሳታፊ ወይም ሰልፈኛ የተሰጠ ድምፅ ነው የሰማችሁት። ዘገባዎች ይዘናል። ክቡራትና ክቡራን በአብይ ርዕስ ይቀርባሉ። ለአርዕስተ ዜናው ቆንጅት።
ጤና ይስጥልኝ፣ እንደምናምሽታችኋል አድማጮች። ለምሽቱ ካሉን ዜናዎች መካከል የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ዋና ስራ አስኪያጅ የነበሩት ኢንጂነር አዜብ አስናቀ ክስ ተመስርቶባቸዋል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያ ጉብኝታቸውን አጠናቀው ተመልሰዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ በትናንቱ የገዢው ፓርቲያቸው የሊኩድ ቅድመ ምርጫ በከፍተኛ ድምፅ አሸነፉ የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ንጉሡ ታምሬ ስርጭቱን ይመራል። ቴክኒሽያኑ ጆጊል በስቱዲዮ መሳሪያዎች ላይ ይገኛል። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጂት ታየ እንሰማለን።
ቀድሞ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ዋና ስራ አስፈጻሚ የነበሩት ኢንጂነር አዜብ አስናቀ ክስ ተመስርቶባቸዋል። የተመሰረተባቸው ክስ በህዳሴው ግድብ ዙሪያ ተፈጽሟል በተባለ የሙስና ድርጊት እንደሆነም ታውቋል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል።
የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የቀድሞ ዋና ስራ አስፈጻሚ የነበሩት ኢንጂነር አዜብ አስናቀ ከሌሎች 50 ሰዎች ጋር ክስ እንደተመሠረተባቸው ተሰማ። የመንግስት መገናኛ ብዙሀን እንደዘገቡት የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የታላቁ ህዳሴ ግድብ ውሃ የሚያርፍበት 123189 ሄክታር ስፋት ያለው ማከማቻ ስፍራ ማጽዳትና ለባዮማስ ዝግጅት ስራ ደን የመመንጠር የማጽዳትና ከአካባቢው አርቆ ወደ ተዘጋጀለት ቦታ ማጓጓዝ ስራን ለማሰራት ከብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴ ጋር የተጨማሪ እሴት ታክስን ሳይጨምር በብር 5 ቢሊዮን 158 ሚሊዮን 611,599 ከ3 ሳንቲም በተዋሉት ውል መሠረት ሥራው መጠናቀቅ በሚገባው ጊዜ መጠናቀቅ ባለመቻሉ ከፍተኛ መጠን ያለው የመንግሥት ገንዘብ እንዲባክንና ጉዳት እንዲደርስ ያደረጉ በመሆኑ ሁሉም ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆን ተከሳሾች በፈጸሙት በሥልጣን አለግባብ መገልገል፣ አንዳንዶቹ የማይገባ ጥቅም ለራሳቸው ለማግኘት በማሰብ እና ኃላፊነታቸውን በመጠቀም ከባድ የሙስና ወንጀል በመፈጸም ተከሰዋል። በዚህ የክስ መዝገብ የቀድሞ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ምክትል ዋና ዳይሬክተር ኮሎኔል ሙሉ ወልደ ገብርኤልም ይገኙበታል። ኢንጂነር አዜብ አስናቀ በነሐሴ ወር 2010 ዓ.ም ከኃላፊነታቸው መነሳታቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። የኤርትራ ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያ ጉብኝታቸውን አጠናቀው ወደ አስመራ ተመልሰዋል። ለሁለት ቀናት የስራ ጉብኝት ላደረጉት የኤርትራው መሪ የጋራ ታሪካዊ ምዕራፍን እናክብር በሚል መሪ ቃል የራት ግብዣ ተካሂዶላቸዋል። ቀደም ብሎ የራት ግብዣው ፕሬዚደንት ሳህለ ወርቅ ዘውዴ፣ ጠቅላይ ሚኒስትር አብይ አህመድ፣ ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን፣ የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል፣ የሃይማኖት መሪዎችና የመንግስት የስራ ኃላፊዎች በተገኙበት በብሔራዊ ቤተ መንግስት ነው የተከናወነው። ግብዣው ኢትዮጵያና ኤርትራ ለሁለት አስርት ዓመታት የነበረባቸው ልዩነት በመፍታት ግንኙነታቸውን ማደሳቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት ካገኙ በኋላ መካሄዱ ልዩ ያደርገዋል ተብሏል። በራት ግብዣው ላይ የሁለቱን ሀገሮች እርስ በርስ ግንኙነት የሚያጠናክሩ የኪነ ጥበብ ስራዎች ቀርበዋል። የኤርትራው ፕሬዚደንት በኢትዮጵያ ቆይታቸው በተለያዩ አካባቢዎች እየተከናወኑ የሚገኙ የልማት ስራዎችንም ጎብኝተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የገዢ ፓርቲያቸው የሊኩድ አመራር ለመምረጥ ትናንት ሐሙስ ባካሄደው ቅድመ ምርጫ አሸንፈዋል። ከፍተኛ ድል ነው ያገኘሁት ሲሉም ደስታቸውን ገልጸዋል። የሊኩድ አባላት ከሰጡት ድምጽ 72 ከመቶ ኔተንያሁ ያገኙ ሲሆን ተቀናቃኛቸው ጊዲዮን ደግሞ የቀድሞ የአገር ግዛትና የትምህርት ሚኒስትሩ የነበሩት ናቸው። ጊዲዮን ሳአር 28 ከመቶ አግኝተዋል። ካዛክስታን ውስጥ ዛሬ አርብ ከ90 በላይ ሰዎችን አሳፍሮ የነበረ አውሮፕላን ከግንብ ጋር ተጋጭቶ ቢያንስ 12 ሰዎች ሲሞቱ ከ20 በላይ መቁሰላቸው ተዘግቧል። ቤክ ኤር የተባለ አየር መንገድ አውሮፕላኑ ከአልማቲ ዓለም አቀፍ አውሮፕላን ማረፊያ በተነሳ በጥቂት ደቂቃዎች ውስጥ ከግንብ አጥር ጋር መጋጨቱን ነው የካዛክስታን የሲቪል አቪዬሽን መግለጫ ያመለከተው። ፎከር 100 አውሮፕላኑ ወደ ዋና ከተማዋ ኑር ሱልጣን እያመራ እንደነበረ ተዘግቧል። የአደጋው መንስኤ ምርመራ እስከሚጠናቀቅ አየር መንገዱና ካዛክስታን ውስጥ ያሉ ፎከር 100 አውሮፕላኖች በሙሉ ከበረራ ውጪ እንዲሆኑ ተወስኗል። የአደጋው መነሾ ምን እንደሆነ ግን ባለስልጣናት እስካሁን የሰጡት ፍንጭ የለም። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት በተመሰረቱት ክሶች ቀጣይ አካሄድ በተወካዮች ምክር ቤቱና በመወሰኛው መካከል ፍጥጫው ቀጥሏል። ፕሬዚደንቱ የምክር ቤት ዴሞክራቶችን ማውገዛቸውን ቀጥለዋል። ትራምፕ በትዊተራቸው እኒህ ጽንፈኛ ግራ ነጠቅ እርባና ቢስ ዴሞክራቶች አሉ የብሔራዊ ጸጥታ ጠንቅ ነው ብለው እኔን ሁሉን ነገር አጣድፈን በሴኔቱ ማሳለፍ ነው የምንፈልገው ሲሉ ከረሙ። አሁን ደግሞ ዝግ ማለትን ነው የፈለጉት እኒህ ቀጣፊዎች ብለዋል ፕሬዚደንት ትራምፕ። የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፔሎሲ የመወሰኛው ምክር ቤት በክስ ሰሚው ችሎት አካሄድ ደንቦች ላይ ከስምምነት እስከሚደረስ ፕሬዚደንቱ ላይ ያስተላለፍናቸውን 2 የክስ ዶሴዎች መላኬን ላልተወሰነ ጊዜ አዘገያለሁ ሲሉ አስታውቀዋል። የመወሰኛ ምክር ቤቱ ብዙሃን ሪፐብሊካኖች መሪው ሚች መኮነል፣ የዲሞክራቶች መሪው ቸክ ሹመር የአራት ባለስልጣናትን የምስክርነት ቃል እንዲሰማ ባቀረቡት ጥያቄ ላይ ቀደም ብለው የያዙትን ጠንካራ ተቃውሞ ረገብ አድርገዋል። በሴኔቱ ክስ ሰሚ ችሎት ላይ ምስክሮች አይጠሩም የሚል ድምዳሜ ላይ አልተደረሰም ማለታቸው ተጠቅሷል መኮነል። ይህ በዚህ እንዳለ የአላስካዋ ሪፐብሊካን ሴኔተር ሊሳ ሙርኮስኪ የብዙሃኑ መሪ መኮነል ስለ ሴኔቱ የክስ ሰሚ ችሎት ሂደት አፈጻጸም ምክር ቤቱ ሙሉ በሙሉ ከዋይት ሀውስ ጋር በቅንጅት ይንቀሳቀሳል ማለታቸው ረብሾኛል ሲሉ ተናገሩ። ከክሱ ተከላካይ ጋር እጅና ጓንት ከመሆን መቆጠብ ይኖርብናል ባይ ነኝ። መሪው መኮነል ያሉትን አዳምጫለሁ። ያ ሂደቱን ይበልጡን ያወዛገበው ይመስለኛል ያሉት ሴኔተሯ በመወሰኛው ሂደት ምን ድምፅ እንደሚሰጡ ገና እንዳልወሰኑ ነው ያስታወቁት። ኢራን የአገር ውስጥ ተቃውሞ አፈናዋን አጠናክራ ቀጥላለች። በሰሞኑ ጸረ መንግስት ሰልፎች ላይ ለተገደለ አንድ ሰው የቆመ መታሰቢያ በጸጥታ ኃይሎች መፈራረሳቸው፣ ጎዳናዎች በጸጥታ ጥበቃ ኃይሎች መጥለቅለቃቸውና የሞባይል ስልክ የኢንተርኔት አገልግሎትም መቆራረጡ ተነግሯል። መንግስቱ ይህን እርምጃ የወሰደው ተቃዋሚዎች ለትናንት በጠሩት ህዝባዊ ስብሰባ ላይ ሰው እንዳይገኝ ለማድረግ እንደሆነ ነው የተገለጸው። ስብሰባው የተጠራው በሰሞኑ የተቃውሞ እንቅስቃሴ ላይ ለተገደሉ ፑያ ባክቲያሪ ለተባሉ ታዋቂ ግለሰብ የ40 ቀን መታሰቢያን ምክንያት በማድረግ እንደነበረ ነው የተመለከተው። አድማጮች ለሰዓቱ ያሉን ዜናዎች በዚሁ ያበቃሉ።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 17 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ስርጭታችንን በቀጥታ ማዳመጥ ይቻላል። በምሽቱ በርከት ያሉ ዘገባዎችን ይዘንላችኋል። ከሀገር ውስጥና ከተለያዩ አካባቢዎች ከመካከላቸው ህወሓት ብልጽግና ፓርቲን ይቀላቀላል ብለው እንደሚጠብቁ የፓርቲው ቃል አቀባይ ለቪኦኤ መግለጻቸውን የሚመለከት ዝግጅት ይዘናል።
በውይይቱ ወቅትም እስቲ ትንሽ ገብተን ከአባሎቻችን ጋር ተመካክረን ወስነን እንምጣ በሚል ጊዜ ወስደው ነው የሄዱት እንጂ አሁን ከውጭ በምራገበው ልክ እነሱ ወይ ተቃውሞ ኦፊሻሊ አንፈልግም ወጥተናል የሚል አቋም ይዞ የወጡበት መድረክም የለም። እንደዛም ያሳውቁበት ሁኔታ ስለሌለ በእኛ ግምት በተሰጣቸው ጊዜ ገደብ ውስጥ ወስኖ ይመጣሉ የሚል እምነት ነው እንደ ብልጽግና ፓርቲ እምነታችን።
አቶ አወሉ አብዲ የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ ናቸው። በተለይ ከቪኦኤ ጋር ያደረጉትን ቃለ ምልልስ ተከታይ ክፍል ይዘናል። በነገራችን ላይ የዚህን የውህደት ሐሳብ የሚቃወመው ህወሓት ለነገ ህዝባዊ ጉባኤ መቀሌ ላይ ጠርቷል። ለሁለት ቀን ይካሄዳል ተብሏል ጉባኤው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ዘገባዎች ይቀርባሉ። በአማራ ክልል ሞጣ ከተማ ላይ የደረሰውን የመስጊድ ቃጠሎና በንብረት ላይ የተፈጸመ ጥቃት የሚያወግዝ ሰላማዊ ሰልፍ ዛሬ ደሴ ውስጥ ተካሂዷል። ድርጊቱ የትኛውንም እምነት የማይወክል ነው የሚሉት ሰልፈኞች አጥፊዎች በአስቸኳይ ለፍርድ እንዲቀርቡ ጠይቀዋል። መስፍን አራጌ ከደሴ።
መዳረሻቸውን ወደ ሆቴል ስቴዲየም ያደረጉት በርካታ የደሴ ከተማ የእስልምና እምነት ተከታዮች በቅርቡ በምስራቅ ጎጃም በመስጊዶችና በንግድ ተቋማት ላይ የደረሰውን ጥቃት አሳዛኝና ለታሪካችን የማይመጥን ሲሉ አውግዘውታል። የሰላማዊ ሰልፉ ምክትል አስተባባሪ መኪን ፈንታው
የአራት መስጊዶች ቃጠሎ፣ ወደ 111 የሚደርሱ ሱቆች መውደምና መዘረፍ፣ ብሎም ትላልቅ ሆቴሎችና የንግድ ተቋማት ሙሉ በሙሉ የተቃጠሉበትና የወደሙበት ድርጊት እጅግ በጣም ከሀገራችን ወግና ባህል ያፈነገጠ አብሮ መኗኗርን አደጋ ላይ የሚጥልና በእጅጉ የሚሸረሽር ተግባር ስለሆነ አጥፊዎችን ቁሙ ለማለት እንደዚሁም ደግሞ በደል የተፈጸመባቸው ወንድሞቻችንን ከጎናችሁ ነን ለማለት እንደዚሁም የወደመውን ንብረት የተቃጠለውን መስጊድ እንደገና እንዲገነባ ካሳ እንዲከፈላቸው የአማራ ክልል መንግስትን ጥያቄ ለመጠየቅና ለማስገንዘብ ነው ዛሬ ይህንን ሰልፍ ያዘጋጀነው።
ድርጊቱ አብሮነታችን ላይ የተነጣጠረ ኢትዮጵያዊ እሴቶቻችንን የሚሸረሽር ነው የሚሉት ምክትል አስተባባሪው ለድርጊቱ መከሰት ምክንያት የሚሉትን ጠቅሰዋል።
ሲንከባለል የተዛነፈ የታሪክ ትረካው እሱ ላይ ይጀምራል። አንዱ ሃይማኖት መጤ፣ ሌላ ሃይማኖት ነባር ወይም ባለቤት ተደርጎ የሚወሰደ የታሪክ ትርክ መቆም አለበት። ሁለቱንም ሃይማኖቶች የኢትዮጵያ ጨዋ ህዝቦች ተቀብለው አላምደው መልሰው ለዓለም ህዝብ አስተምረውበታል። እንደ ሀገርም ስናየው ሙስሊምና ክርስቲያኑ ምንም አይነት የመቃቀር ስሜት እና አድራጎት አልነበረውም። አሁን ግን ቁርሾ የሚፈነቅሉ ነገሮች እንደ አዲስ እየተቀሰቀሱ የመጡበት ሁኔታ ይስተዋላል።
ለዚህም ሁለት መንስኤዎችን ያስቀምጣሉ።
አንደኛው የፖለቲካ ፍላጎታቸውን በሃይማኖት አላብሰው ህዝቡ ላይ ለመጫን የሚፈልጉ ሰዎች ሊያነሳሱት እንደሚችሉ ግልጽ ነው። ሁለተኛው ግን እስላም ጠል የሆኑ ቅስቀሳዎች እየተላለፉ ሙስሊሙን በጥርጣሬ ሌላው ክርስቲያን ወገኑ ሙስሊሙ በጥርጣሬ እንዲመለከት እየተደረገ መጣልህ፣ ሊወርህ ነው፣ ሊገልህ ነው እየተባለ እየተቀሰቀሰ በዛ መልኩ ሰው እስላም ጠልነት እያዳበረ እንዲመጣ ተደርጎ የዛ ውጤት ማሳያ ሞጣ ላይ ያንን ቃጠሎ ፈጽሞ።
ስለዚህ እንዲህ አይነት ችግሮች በሌሎች አካባቢ ከዚህ
በኋላ እንዳይከሰቱ ምን መደረግ አለበት?
እኛ እንደ ሙስሊም ታሪካችን የሚያስተምራን እስላም ሰላም ጎረቤትህ ተርቦ አንተ ጦም ካደርክ አማኝ አይደለህም ነው የሚለው። ጉርብትና ደግሞ በእምነት ብቻ ሳይሆን በማንኛውም ከእምነት ውጭ የሆነም ሰው ይህን ነው እስልምና የሚያስተምረው። ይቺ ሀገር የሁላችንም ናት። የኢትዮጵያኖች በሙሉ የእስላም ክርስቲያን እምነት የሌለውም ሀገር ስለሆነች ይህንን አስበን በዚህ መንፈስ በመከባበርና በመተማመን ላይ የተመሰረተች ኢትዮጵያን ለማንጣት መጀመሪያ እርስ በርሳችን መከባበር አለብን፣ መተማመን አለብን። አሁን ያለውን ጡዘት አቁመን ሁላችንም ወደ ጠረጴዛ መተን መወያየት፣ በጋራ ሀገራችንን የምንገነባበትን መንገድ ለማመቻቸት ሁላችንም ለሰላም ለእርቅ እጃችንን መዘርጋት አለብን ብዬ አስባለሁ።
ከማል ሁሴን ይባላለሁ። እዚህ ደሴ ከተማ ነዋሪ። በዚህ አማራ ክልል ላይ ፖለቲካቸው የከሰረባቸው ብዙ ድርጅቶች አሉ። እምነትን ሽፋን አድርገው በጣም እየተንቀሳቀሱ ነው። ፍንጭጭ ፖለቲከኞች አሉ። ስለዚህ የእነሱም እጅ በዋናነት አለን። ህብረተሰቡ ላይ ችግር አይታየኝ። አንድ ጋጠወጦች የሆኑ ግሩፖች እየጨፈሩ ስላቃጠለው አይደለም። እነዛ ሙሉውን ክርስትና ያለውን እምነት አይወክሉም። ከኋላ ግን እጆች አሉ። ስለዚህ ፌዴራል መንግስት በትኩረት ስላለን ቀጥሎም ስጋት አለን እኛ። ስለዚህ የፌዴራል መንግስት በእርግጥ ስራ እንደበዛበት እናውቃለን። የእሱንም ፕሮግራም ለማበላሸት አንድ የሚካሄድ ፕሮግራም ሊሆን ይችላል። አሁን ላይ ግን የደረሰው አደጋ ከባድ ነው።
ሙሂ ማም ባላለሁኝ የመጣሁት ከደሴ ከተማ ነው። ሰላማዊ ሰልፍ የወጣንበት ምክንያት ሞጣ ከተማ አራት መስጊድ ተቃጥሎብናል እና እኛ በሃይማኖታችን እንኮረብታለን። እኛ ሰላም ይስፈን ብለን ነው ከመንግስት የምንጠብቀው። እኛ መስጊዳችን ይከበርልን፣ ሃይማኖታችን ይከበርልን ብለን ነው።
እዚህ ጋር ያሽው ላልሰለጠነው የአክራሪ ተግባር የሰለጠነ ምላሽ አለን።
አንዳንድ ያሰልጠኑ አሉ። እነዛ ያልሰለጠኑት የሰለጠነውን ትውልድ ማሰደብ አይችሉም። ለዚህ ሰላም መስፈን አለበት።
መንግስት ትልቁ ኃላፊነት የዜጎቹን ብሎም ደግሞ የዜጎች ተቋሞች የሆኑ የሃይማኖት ተቋሞች የሆኑ ቦታዎችን የማስከበር የዛ ጥበቃ የማድረግ ያንን ተላልፎ የመጣን አካል በህግ አግባብ የመጠየቅ ግዴታ አለበት። አሁን ግን የሚስተዋለው ነገር ጥቃት ከመፈጸሙ በፊት መንግስት ቀድሞ የመከላከል ስራ መስራት ነበረበት። ለዚህም ደግሞ አበክረን ጥያቄያችን እያቀረብን ነው።
መከባበር የሚጠቅመው ለሁላችንም ነው። ማቃጠል፣ ማውደምና መዝረፍ እውቀት አይጠይቅም የሚሉና ሌሎች መፈክሮችን ያነገቡት ሰልፈኞች ባለ 9 ነጥብ ያቋም መግለጫ ወጥተዋል።
የክልሉ መንግስት በሞጣ ከተማ የደረሰው ጥቃትና ውድመት ላይ በቀጥታ ሆነ በተዘዋዋሪ ተሳትፎ ያደረጉ ለደረሰው ጥቃት ምቹ ሁኔታን የፈጠሩ የጥፋት ኃይሎችን በህግ ቁጥጥር ስር እንዲውሉ በማድረግ መሰል ድርጊቶች ዳግም እንዳይፈጸሙ አድርጎ ሊያስተምር በሚችል መልኩ እጅግ በተፋጠነ ሁኔታ ተገቢውን ቅጣት እንዲያገኙ እንዲያደርግ እንጠይቃለን።
በአቋም መግለጫው ላይ እንደሰፈረው በጥቃቱ ጉዳት የደረሰባቸው ወገኖች ካሳ እንዲያገኙ አንዳንድ የሀገር ውስጥ መገናኛ ብዙሃን ከጸብጫሪነትና ከወገንተኝነት እንዲጸዱ ተጠይቋል። ሰላማዊ ሰልፉም በሰላም የተጠናቀቀ ሲሆን በሰሜን ወሎ ዞን ወልዲያ ከተማ ላይም ተመሳሳይ ሰልፍ መደረጉን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። በአዲስ አበባ በኒ መስጊድና በተለያዩ የኦሮሚያ ክልል ከተሞች ውስጥም የተቃውሞ ድምፆች ተሰምተዋል። ሰልፎቹ የሚመለከታቸው የመንግስት ቢሮዎችም ሆነ የእስልምና ጉዳዮች ጠቅላይ ምክር ቤት እውቅና ያልነበራቸው መሆኑ ቀድሞ የተገለጸ ቢሆንም ዛሬ ተቃውሞ በተደረገባቸው አካባቢዎች የጎላ ችግር ሳይከሰት መጠናቀቃቸውን ቪኦኤ ያነጋገራቸው ሰዎች ገልጸዋል። ሙክታር ጀማል ተጨማሪ አለው።
በአማራ ክልል ሞጣ ከተማ ተከስቶ የነበረውን የመስጊዶች ማቃጠል ድርጊትን በመቃወም ዛሬ አዲስ አበባን ጨምሮ በተለያዩ የኦሮሚያ ክልል ከተሞች የተቃውሞ ድምፅ ተሰምቷል። አዲስ አበባ ፒያሳ አካባቢ በሚገኘው በኒ ወይንም ኑር መስጊድ ተብሎ በሚጠራው አካባቢ የፖሊስ ቁጥጥርና ፍተሻ ሲደረግ መመልከት ችያለሁ። ፍተሻና ቁጥጥር ይደረግ እንጂ ከሰልፈኞቹና ፖሊሶቹ መካከል ምንም አይነት ግጭት አለመፈጸሙንም ታዝቤያለሁ። ያናገርኳቸውም ይህንኑ ለአሜሪካ ድምጽ ገልጸዋል።
አብዱናስ ጀማል እባላለሁ። አዲስ አበባ ከተማ ነዋሪ ነኝ። እኔ የነበርኩበት በኒ መስጊድ ወይም ኑር መስጊድ ነው። ጥያቄው የሚለው መንግስት ለደረሱት መስጊዶች ጥቃት ላደረሱ ሰዎች ላይ እርምጃ እንዲወስድልና ሌላም እንዲጠብቀን መስጊዶችን በሙሉ እንደ ሌላ እምነት በሙሉ በእኩልነት እንዲጠብቅልን ነው ጥያቄያችን።
ሰላማዊ ሰልፉ ሂደትና የጥያቄው ሂደት ምን ይመስል ነበር? አካባቢው ደህንነቱን በተመለከተ
ሰላማዊ ሰልፉ ጸጥታ ሁኔታም ጥሩ ነው። ምንም አይነት ግጭት የለውም። በሰላም ነው ህብረተሰቡ እንትን አሰሙት የተመለሰው። ደስ ይላል። ቁጥጥሩም ጥሩ ነው። ፍተሻም ጥሩ ነው። የጸጥታ አካላቶችም በሙሉ በስነስርዓት ነበር ሰውን እያከበሩ እየፈተሹ በስነስርዓት ያስተናግዱ ነበር ያዋሉት።
ሌላኛው ትዕይንተ ህዝብ የተደረገበት ሻሸመኔ ከተማ ነው። ሻሸመኔ በተለያዩ አካባቢ ከሚገኙ መስጊዶች ከጁምአ ሰላት በኋላ ሰልፉ ወደ ጎዳና የወጣና ሰልፈኞቹ ተሰባስበው በከተማዋ ስቴዲየም መገናኘታቸውንም በአካባቢው የተሳተፉ ሰዎች ለአሜሪካ ድምጽ ተናግረዋል።
እኔ አቶ ቡካ ገመቹ እባላለሁ። ሻሸመኔ ከተማ ነዋሪ ነኝ። የሰልፉ ሂደት በአሁኑ ሰዓት ሻሸመኔ ውስጥ ከሚገኙ መስጊዶች ከሁሉም አቅጣጫ ነው። ሻሸመኔ አምስት በር ነው ያላት። ከአምስቱ አቅጣጫ ወደ አደባባዩ መጥተው ነበሩ። ከዛ ከአደባባይ አሁን ወደ ስቴዲየም ነው እየገቡ ያሉ መስጊዶች። ያው በዋናነት አራት ታላላቅ መስጊዶች አሉ። ከነሱም ከሌሎቹም ተሰብስበው አሁን ህዝቡ ወደ ስቴዲየም ነው እየተከደ ያለው ማለት ነው።
በዚህ ሰልፍ ላይ የሚነሳው ጥያቄ ምን ነበር?
ጥያቄው በዋናነት ያው ሰሞኑን በአማራ ክልል መስጊድ ላይ የተወሰደውን እርምጃን የመቃወም አዝማሚያ ነው ያለው። ይሄ በመስጊዶች ላይ የተወሰደው እርምጃ ህገወጥና አላስፈላጊ እንዳልሆነ የሚያሳዩ ጽሁፎች አሉ። ይህንኑ እንደዚህ ያለው ድርጊት ጥሩ እንዳልሆነ እና በእምነት ተቋም ላይ የተነጣጠረው ማንኛውንም ድርጊት እናወግዛለን የሚለው ነገር ነው። አግባብነት እንደሌለው ነገር ነው የሚያሳየው። እሱ በተጨማሪ እንደዚህ ያለው እርምጃ የሚወስዱ አካሎች ላይ መንግስት ተገቢና አስተማሪ የሆነ እርምጃ መውሰድ አለበት የሚለው ጽሁፎች ይታያሉ።
የት የመጣ የመንግስት አካል አለ?
ያው ፖሊስ የህዝቡን ደህንነት ለማጠበቅ ያው ከህዝቡ ጋር ሆኖ እየሄደ ነው።
በሻሸመኔው ሰልፍ ላይ ከሙስሊም እምነት ተከታዮች በተጨማሪ የክርስቲያን የእምነት አባቶችና አባገዳዎችም በሰልፉ ላይ ተገኝተው ድርጊቱን መኮነናቸው ተገልጿል። ሌላኛው መሰል ሰልፍ የተደረገበትና ተሞክሮ የተበተነበት የአዳማ ከተማ ነው። ጠዋት ላይ የተጀመረው ሰልፍ በፖሊስ መበተኑንም ነው የአሜሪካ ድምጽ ያነጋገራቸው ሰዎች የሚገልጹት።
ሻሚል ከአዳማ። እንግዲህ በዛሬው ዕለት አዳማ ላይ ጠዋት ጀምሮ በየመስጊዶቹ በተለይ 11 አቡበከር መስጊድ እና ቦሎ ወደ ቦኮ አካባቢ ጠዋት የወጡ ልጆች ነበሩ። ከፖሊሶች ጋር ግጭት ተፈጥሮ ፖሊስ መበተን ችሏል። የተወሰኑ የተያዙም አሉ። እንደዚሁ በዱላ የተመቱ ልጆች ነበሩ። ከዛ በኋላ በዋናነት ኢድ መስጊድ የሚባለው ኢድ የሚሰገድበት ቦታ ላይ ጁማ፣ ከጁማ በፊትም ከጠዋት ጀምሮ ፕሮግራም ነበረ በዚህ ጉዳይ ላይ። ከዛ እንግዲህ ይተላለፈ የነበረውም በመረጋጋት ፍጹም ሰላማዊ በሆነ መልኩ የተቃውሟቸውን እንዲገልጹ ከመጅሊሱ የአዳማ ከተማ መጅሊስን ጨምሮ መልእክት ሲያስተላልፉ ነበረ። መስጊድ ውስጥ ሰላቱ ካበቃ በኋላ ግቢ ውስጥ በከፍተኛ ድምፅ ብዙ ቁጥር ያለው ህዝብ ነበረና ተቃውሟቸውን ሲያሰሙ ነበር። በዛው ልክ ደግሞ የፖሊስ የጸጥታ ኃይሉ በከፍተኛ ቁጥር በአካባቢው ታይቶ ነበረ። ስጋት ስለነበራቸው ይመስለኛል።
በአዳማ ከተማ ተፈጠረ ስለተባለው ከፖሊስ ለማጣራት ያደረግነው ሙከራ አልተሳካልንም። ከጠቀስናቸው ከተሞች በተጨማሪ በጅማ የተለያዩ ከተሞች፣ ሀረርጌና በባሌ ዞን ጊኒር ከተማን ጨምሮ የተለያዩ አካባቢዎች ሰላማዊ ሰልፉ ተከናውኖ በሰላም መጠናቀቁን ያነጋገርናቸው ሰዎች ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የአርብ ታህሳስ 17/2012 ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እናልፋለን። ህወሓት ብልጽግና ፓርቲን ለመቀላቀል እንደሚወስን እምነት አለን ሲሉ የፓርቲው ቃል አቀባይ አስታውቀዋል። ህወሓት ሰሞኑን እውቅና ያገኘውን ብልጽግና ፓርቲ ያልተቀላቀለ ብቸኛ ገዢ ፓርቲ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ለብልጽግና ፓርቲ የምዝገባ የምስክር ወረቀት መስጠቱ ቀደም ሲል ተዘግቧል። የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲን ያነጋገረው እስክንድር ፍሬው ነው። ያዳምጡት።
ከአራቱ የኢህአዴግ አባል ድርጅቶች ሶስቱና አምስቱም አጋር ድርጅቶች ናቸው ራሳቸውን በማክሰም የብልጽግና ፓርቲን የመሰረቱት። የውህደቱ ሂደት ህጋዊ መሆኑን የገለጸው ምርጫ ቦርድም ስምንቱ ፓርቲዎች ተሰርዘው ብልጽግና ፓርቲ የእውቅና ሰርቲፊኬት እንዲሰጠው መወሰኑን አስታውቋል። ከብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ ጋር ቆይታ ያደረግኩትም ይህንን የውህደት ሂደት መጠናቀቅ መነሻ በማድረግ ነው። ትናንት በቀረበው የዚህ ቃለመጠይቅ የመጀመሪያ ክፍል ብልጽግና ገዢ ፓርቲ ሆኖ መቀጠሉ ህጋዊ መሆኑን አብራርተዋል። አቶ አወሉ ቀጣይ ሂደቶችንም ተጠቁመዋል። እሳቸው እንደተቋረነት ወደ ውህደት የመጡበት በመሆኑ የኢሃደግ መብቶችና ግዴታዎች ሁሉ ወደ ብልጽግና ፓርቲ ተሸጋግረዋል ብለዋል። የብልጽግና ጉባኤ እስከሚካሄድ ድረስ ግን የኢሃደግ ምክር ቤት የብልጽግና ፓርቲ ምክር ቤት ሆኖ እንደሚቀጥልም ገልጸዋል። የፓርቲ ኃላፊነት እርከኖችም እንዳሉ እንደሚቀጥሉ ነው ያመለከቱት። የዛሬው ክፍል 2 ቃለ ምልልስም ይህንኑ ከሚያብራሩበት ይጀምራል።
እስከ ቀጣዩ የድርጅት ጉባኤ ድረስ ይሄ ያለው የኢህአዴግ ምክር ቤት በዚህ መሀል የሚሰሩት ስራ ጉባኤ ድረስ ይሰራል። ኃላፊነቶችም አሉበት፣ ግዴታዎችም አሉበት። ሊቀመንበሮችም፣ ሊቀመናብርቶችም፣ ምክትሎችም በነዛ ይቀጥላሉ። ስለዚህ እስከ ቀጣዩ ጉባኤ ድረስ በፊት የነበረው ስልጣንና ተግባር ኃላፊነት በሙሉ ወደዚህ የተሸጋገሩ ስለሆነ በህጉ መሰረት በፓርቲ የሽግግር ጊዜ ህጉ መሰረት ወደዚህ የተሸጋገሩ ስለሆነ ኃላፊነቶችም፣ ግዴታዎችም፣ ሊቀመናብርቶችም፣ ምክትሎችም፣ የምክር ቤት አባላቶችም በዛው ልክ የሚቀጥሉ ይሆናሉ ማለት ነው።
አሁን ዶክተር አብይ አህመድ የኢህአዴግ ሊቀመንበር አይደለም የምንለው የብልጽግና ፓርቲ ሊቀመንበር ነው የምንለው ከዚህ በኋላ እንደሱ ማለት ይቻላል። ወደ ሌላ ጥያቄ ልውሰድዎት አቶ አወሉ፣ የህወሓት ጉዳይ ምን ይሆናል? እንግዲህ ያንን ፓርቲ የሚወክሉ ሚኒስትሮችና ሌሎች ባለስልጣናት በኃላፊነታቸው ይቀጥላሉ?
የህወሓት ጉዳይ አንደኛ ይሄን አጀንዳ አብረንን ከጅምሩ ጀምሮ ከፍተኛ የኛ የህወሓት ባለስልጣን የነበሩ እንደነ ስዩም መስፍን ሁሉ በፊት ከአምስተኛ ድርጅትነት የምንቀጥለው ለምንድን ነው አንድ ወጥ አገራዊ ፓርቲ ፈጥረን ወደዛ የማንሸጋግረው የሚሉ ጥያቄዎች ነበሩ። ጥያቄዎቹ በአምስተኛ በስድስት 17 ዓመት ኢንክሉዲንግ የትግራይ ብሔራዊ ክልላዊ መንግስት በድርጅቶች ዘርፍ ወርዶ ጥናቱ እዛም ሳምፕል ኤሪያ ተወስዶ ነው አጀንዳን በጋራ ነው የጸደቀው። ውሳኔዎችን በጋራ ነው ስንወስን የመጣ ነው። አሁን ምንድን ነው በውይይቱ ወቅትም እስቲ ትንሽ ገብተን ከአባሎቻችን ጋር ተመካክረን ወስነን እንምጣ በሚል ጊዜ ወስዶ ነው የሄዱት እንጂ አሁን ውጭ በምራገበው ልክ እነሱ ወይ ተቃውሞ ኦፊሻሊ አንፈልግም ወጥተናል የሚል አቋም ይዞ የወጡበት መድረክም የለም። እንደዛም ያሳውቁበት ሁኔታ ስለሌለ በእኛ ግምት በተሰጣቸው የጊዜ ገደብ ውስጥ ወስኖ ይመጣሉ የሚል እምነት ነው እንደ ብልጽግና ፓርቲ እምነታችን።
ባይወስኑ ግን እንግዲህ በአደባባይ እያንጸባረቁ ያሉት አቋም ውህደቱን እንደሚቃወሙ ነው፣ ቢያንስ በአደባባይ የተገለጸ አቋማቸው እና ያ ከሆነ ሶስቱ የቀድሞ የኢህአዴግ አባል ድርጅቶች ብቻና ሌሎች አጋር ፓርቲዎች አምስቱ ተቀላቅለው ነው ብልጽግና ፓርቲ የተመሰረተው። በዚህ ሁኔታ ውስጥ እስከሚቀጥለው ምርጫ ህወሓትን ወክለው ወይም የህወሓት አባላት የሆኑ ሚኒስትሮች፣ ሌሎችም የስልጣን እርከኖች ላይ የሚገኙ የመንግስት ባለስልጣናት ይቀጥላሉ በያዙት ኃላፊነት?
በእርግጠኝነት በእኔም እምነት በፓርቲም እምነት ወስኖ ወደዚህ ይመጣሉ የሚል ሙሉ እምነት ነው ያለን። ባይወስኑ የሚለው ነገር አለመወሰናቸውን ኦፊሻሊ በሚያሳውቁበት ሰዓት እንደ ፓርቲም እንደ መንግስትም የሚወሰን ነገር ይሆናል። አሁን በዛ ደረጃ ተነጋግሮን የተቀመጠው አቅጣጫ የለም። ባል ያለው እምነት ግን ይመጣሉ፣ ወስነው ይመጣሉ የሚል ሙሉ እምነት ነው በእኛ በኩል ያለው።
በማህበራዊ ሚዲያ እየተሰራጨ ያለ አንድ መረጃ አለ። ለምሳሌ ኢህአዴግ ህወሓት ብልጽግና ፓርቲን ስላልተቀላቀለ በግለሰብ ደረጃ በተለይ አዲስ አበባ ያሉ የህወሓት አባል የሆኑ ግለሰቦች ብልጽግና ፓርቲ መቀላቀል እንደሚችሉ ገልጿል፣ ያም ሊደረግ ይችላል የሚሉ መረጃ። ይሄ እውነት ነው? መጀመሪያ እውነትነቱን ያረጋግጡልኝ። ግን
እንደዛ ሳይሆን መጀመሪያ ይሄ ውሳኔ መወሰን ያለበት ራሱ ወስኖ ወደ ብልጽግና ፓርቲ ለመቀላቀል መወሰን ያለበት ራሱ ብሔራዊ ድርጅቶቹ ናቸው። ብሔራዊ ድርጅቶቹ በራሳቸው ጉባኤ፣ በራሳቸው ምክር ቤት፣ በራሳቸው ስራ አስፈጻሚ ደረጃም ጭምር የመወሰን መብቱም አላቸው። ይሄ መብታቸው ነው። ይሄ ፓርቲ ሳይወስን የፓርቲውን አባላቶች ደግሞ ጠርቶ ማሰልጠን ወይ ሌላ አቅጣጫ መስጠት አይቻልም። መጀመሪያ ፓርቲው ነው መወሰን ያለበት። እስከዛ ድረስ ግን ፓርቲ እስከሚወስን ድረስ ፓርቲ አባሎችም ሌሎችም ለጊዜው ቀጣዩ የፓርቲ የብልጽግና ፓርቲ አጠቃላይ የውህደት ሁኔታ ፕሮግራሙና ህግ ደንቡ ላይ አላወያየናቸውም። መጀመሪያ የዋና የኢሂት ፓርቲ የቲፒኤልኤፍ የትህነግ ፓርቲ ውሳኔ ስለምፈልግ የነሱን ውሳኔ ነው እየጠየቅን ያለ ነው። ከዚህ በኋላ ምን ይሆናል ቀጣዩ ከነሱ ውሳኔ በኋላ የሚሆን ነገር በወቅቱ መልሴን የምንገልጽ ይሆናል
እንጂ በግለሰብ ደረጃ ያደረጋችሁት ጥሪ የለም
አላደረግንም።
ሌላ ጥያቄ ላንሳ አቶ አወሉ፣ እንግዲህ አሁን ባለው ሁኔታ ከትግራይ በስተቀር የተቀሩትን 8 ክልሎች የሚወክሉ ፓርቲዎች ተዋህደው የብልጽግና ፓርቲ አባላት ሆነዋል። ያው ብልጽግና ፓርቲ የሚያስተዳድረው 8ቱን ክልሎች ብቻ ነው ማለት ነው አሁን ባለው ተጨባጭ ሁኔታ?
አይደለም። አሁን እንደ ክልል እንደ ፓርቲና እንደ ክልል ስናይ ቤዚካሊ እስካሁን ድረስ ይሄ ክልሎችን ሌላ እናስተዳድራለን አናስተዳድርም የሚል ሰጣ ገባ ውስጥ የገባንበት ሁኔታ የለም። ምክንያቱም አንደኛ ድርጅቶች ለመዋሃድ ምክር ቤት ውስጥ 50+1 ድምጽ ነው የሚያስፈልገው። ቤዚካሊ
50 ሲደመር 1
ድምጽ ነው። በህጉ መሰረት ነው ውሳኔ የተላለፈው። ለህጉም ተገዢ መሆን ግዴታ አለባቸው ይሄኛው ፓርቲ ማለት ነው። ስለዚህ ምንድነው እስካሁን ድረስ እነሱ የመጨረሻ አቋም ስላልወሰዱ የትኛውን እናስተዳድራለን የትኛውን አናስተዳድርም የሚባል ነገር የለም። ሁሉም የኢትዮጵያ አካል ነው። ሁሉም በጋራ ነው የሚተዳደርበት። ፓርቲ የራሱ አቋም የተለየ አቋም መጨረሻ ላይ ሊይዝ ይችላል። እነሱ ያንን ምናልባት ዘወረስታፕን ዘአዘር ሳይድ ሌላ አቋም ሲይዙ ደግሞ ምን ሊሆን ይችላል? ያ በወቅቱ የሚሆን ነገሩ ነው። እስካሁን ድረስ ይህንን ክልል እናስተዳድራለን አናስተዳድርም የሚባል ነገር የለም። ይሄ ኢትዮጵያ ነው፣ ሀገር ነው። 9 ክልሎች አሉ፣ 2 ከተማ አስተዳደር አለ። ይሄ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ነው። ስለዚህ ይሄ ደግሞ በትክክል ክልሎች ራሳቸውን የማስተዳደር መብቱ አላቸው። ይሄ ደግሞ ብልጽግና ፓርቲን በጽኑ ያምናል። በህብረ ብሔራዊ ፌዴራሊዝም ላይ ጽኑ አቋም አለው። ይህንን የበለጠ እውነተኛ ፌዴራሊዝም ለማስቀጠል ክልሎች ራሳቸውን ችሎ እንዲያስተዳድሩ ለማድረግ ከወትሮ በተቻለ በትክክለኛ በእውነት ለመስራት አቅዶም አልሞም እየሰራ ስለሆነ የክልሎች አስተዳደር ጉዳይ በአሁኑ ሰዓት ጥያቄ ውስጥ የሚገባ ጉዳይ አይደለም።
አቶ ወል ወስነው እስኪመጡ የሚል አባባል ተጠቅመዋል። ቀደም ባሉት ምላሾቹ የህወሓትን ጠቅላላ ጉባኤ ነው የምጠብቁት ማለት ነው፣ ህወሓት ጠቅላላ ጉባኤ እስኪያካሄድ ነው ወስነው ሲሉ እንጂ የስራ አስፈጻሚ ኮሚቴ አባሎቻቸው አቋማቸውን በየቃለ መጠይቁም በስብሰባዎችም ይፋ ሲያደርጉ ሰምተናል።
እሱ የግለሰብ ጉዳይ ነው። ግለሰቦች እንደፈለጉ ሊያወሩ ይችላሉ። አሁን እኔ እዚህ ጋር እያለው እንደ ግለሰብ አይደለም እያወራው ያለው፣ እንደ ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ ሆኜ ነው እያወራው ያለው። ነገር ግን ግለሰቦች ወጥተው በምን ደረጃ ሊያወሩ እንደሚችሉ እኔ እሱ ባይገባኝም፣ ነገር ግን እኛ እንደ ፓርቲ ኦፊሻሊ ፓርቲው ራሱን መክሰም ያለበት በራሱ በነበረው ጉባኤ ስለሆነ በዛ ጉባኤ የመጨረሻ ውሳኔ ነው ውሳኔ የምንለው እንጂ ማንም ግለሰብ ወጥቶ ስላወራ እንደን ስላለ አይደለም። እሱ መደናገር ሊሆን ይችላል፣ የግሉን አቋም ሊሆን ይችላል። እኛ የፓርቲ ውሳኔ የምንለው ግለሰቦች በግለሰቦች ደረጃ የሚያወሩትን ሳይሆን በጉባኤያቸውን አካሂዶ የጉባኤያቸውን ውሳኔ የምንለው። ስለዚህ ያ ነው የሚጠበቀው እንጂ ምናልባት ግለሰቦች ሊያወሩ ይችላሉ፣ እሱ ብዙም አጀንዳ አይደለም።
ህወሓት የጠራው በወቅታዊ ጉዳዮች ላይ ያተኮረ ህዝባዊ ኮንፈረንስ ከነገ ጀምሮ በመቀሌ እንደሚካሄድ ይጠበቃል። ዋነኛ አጀንዳው ይሄው የውህደት ጉዳይ ስለመሆኑ ግን ለጊዜው ማረጋገጥ አልተቻለም። የህወሓት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በሰጡት መግለጫ በውህደት ጉዳይ ከህዝብ ጋር ምክክር እንደሚደረግ ጠቁመው ነበር። ዶክተር ደብረጽዮን በዚያ መግለጫ በውህደቱ ላይ የመጨረሻ ውሳኔ ለማሳለፍ ከህዝብ ጋር እንደሚመካከሩ ነበር ያስታወቁት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁኝ እስክንድር። ከትግራይ ክልል ህዝብና መንግሥት ግንኙነት ቢሮ የፌስቡክ ገጽ የተገኘ መረጃ ለሁለት ቀናት የሚካሄድ ህዝባዊ ጉባኤ መቀሌ ላይ ለነገ መጠራቱን ይናገራል። በጉባኤው ላይ ከመላ ትግራይና ከሌሎችም የኢትዮጵያ አካባቢዎች የሚወከሉ በጠቅላላው 1500 ተሳታፊዎች እንደሚገኙ ተገልጿል። የኢሮብና የኩናማ ብሔረሰቡ ተወካዮችም ይገኛሉ ተብሏል። የጉባኤው መሪ ሐሳብ መስመራችንን አጽንተን ለመከላከል የሚል መሆኑም ታውቋል። ዝግጅታችን ይቀጥላል። እስከ ምሽቱ 4 ሰዓት ከምሽቱ 3 ሰዓት ከ32 ደቂቃ ነው። አሁን በ19 በ25 እና በ31 ሜትር ባንድ ላይ ታገኙናላችሁ። እንዲሁም በፌስቡክ ላይቭ አለን። በሳተላይትም ቪኦኤ 24 ላይ ታገኙናላችሁ። ናይል ሳት ላይ በአሃዱ ራዲዮ 94.3 ላይም እንገኛለን። ወደ ተከታዩ ዘገባ እንሸጋገር። በደቡብ ክልል ጎፋ ዞን 4 ሰዎች የሞቱበት ወረርሽኝ ኮሌራ መሆኑን የክልሉ የጤና ቢሮ አረጋግጧል። ከዞኑ የተላከለት ናሙና ምርመራ ውጤት መሆኑን አስታውቋል። አዲስ የሞት መጠን ባይመዘገብም ለወረርሽኙ የተጋለጡ ሰዎች ቁጥር 153 መድረሱንና ከመንግሥት መስሪያ ቤቶች ጋር በቅንጅት ወደ ሌላ ቦታ ወረርሽኙ እንዳይዛመት እየተከላከሉ መሆኑንም አስታውቋል። የዞኑ የጤና መምሪያ መድኃኒትና የተለያዩ ቁሳቁሶችን በማቅረብ ክልሉ ድጋፍ እያደረገ መሆኑን ገልጧል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው።
ከቀናት በፊት ምልክቱ የኮሌራ ነው የተባለው ወረርሽኝ በጎፋ ዞን 4 ሰዎችን መግደሉና 121 ሰዎችን መበከሉን መዘገባችን ታውቃል። ዛሬ የደቡብ ክልል ጤና ቢሮ ጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና ስራ ዲሬክተር ባለቤት አቶ እንዳሻው ሽብሩ በጎፋ ዞን ዛላናም ኡባ ደብረ ፀሐይ ወረዳዎች ተከስቶ ለአራት ሰዎች ድንገተኛ ሞት ምክንያት የሆነው የኮሌራ ወረርሽኝ መሆኑን ቢሮው ከዞኑ የተላከለትን ናሙና መርምሮ ማረጋገጡን በስልክ ለቪኦኤ ተናግሯል። አዲስ ሞት ባይመዘገብም በወረርሽኙ የተበከሉ ሰዎች ቁጥር መጨመሩን ማስረድቷል።
ስለዚህ እንደተረጠረ ነው ያፕሬዙ ኮሌራ ነው ማለት ይቻላል። ካሁን በኋላ ማለት የተመዘገበ ሞት ባይኖርም ኬዞቹ 153 ደርሰዋል። አሁን ምንም አይነት ከዚህ በኋላ ምንም ሞት እንዳይከሰትና በየቀኑ የሚመጣውን የህሙማን ቁጥር መቀነስ ነው። ስለዚህ አሁን ትምህርት መስጠት ያለብን ቤት ለቤት ነው እንጂ ህክምና መስጫ ጣቢያ ቁጭ ብለን የሚመጣውን በሽተኛ አይደለም ለማከም ወይ ግዛ ለማድረግ ያለብን። የውሃ ኬሚካሎች ደርሰዋል፣ አሁን ቦቴዎች እየሄዱ ነው። እነዚህ ነገሮች ማለት ኬዞን ይቀንሱታል ብዬ አስባለሁ።
አቶ እንዳሻው ቢሮው ከሚመለከታቸው የክልልና የዞን የመንግስት መስሪያ ቤቶች ከዓለም ጤና ድርጅትና ከሌሎች አጋር ድርጅቶች ጋር በመሆን የመከላከል ስራ እየሰራ መሆኑን ገልጧል። ወረርሽኙን በተመለከተ መረጃው ለትምህርት ቤቶችና ሃይማኖት ተቋማት መተላለፉም ተናግሯል።
ሁለተኛ ደግሞ የስልጠና ዛሬ ጀምሯል። የግንዛቤ የባለሙያዎች ስልጠና አለ። እንዴት ትሪት ማድረግ እንዳለብን ከ35 ሰው ዛሬ ስልጠና ጀምሯል። ስለዚህ ከክልል ጤና ቢሮ ብቻ ሳይሆን የክልሉ ውሃ ቢሮ እንደገና ደግሞ የክልሉ ሸና ተፈጥሮ ሀብት በጋራ በጣም በተቀናጀ ሁኔታ እየተመራ ነው ያለው። አጋሮችም ከዛሬ ጀምሮ እዛ እየገቡ ነው ያሉት ማለት ነው።
እነማን ናቸው እስካሁን የገቡት አጋሮች? ስማቸውን ጠቅሰው ቢነግሩ።
የዚህ ትራንስፎርም ፒኤችሲ የሚባላል ዩኤስአይዲ እንግዲህ አይአርሲም በመግባት ሂደት ላይ ነው። እዛ ባይደርስም እስካሁን እየሄደ ነው ያለው ነው እና ሁለቱ ዩኤኖች ያው በተለይ ዩኒሴፍ የዓለም የጤና ድርጅት ደብሎችም እያገዘ ነው ያለው። እነዚህ ናቸው እንግዲህ የገቡት። በተለይ ደግሞ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ትልቅ ተሳትፎ እያደረገ ነው። አሁን ይሄ በቴክኒካል ድጋፍም ሆነ በዚህ በገንዘብም ሰፖርት እያደረገ ነው ያለው።
ሌላ ጋር እንዳይዛመት ምንድን ነው የተደረገ ያለው ጥንቃቄ? አቶ እንዳሻው
ትልቁ ነገር አሁን አብዛኛውን ስራ እየሰራን ያለ ነው መከላከሉ ላይ ነው። ለምሳሌ ወሳኝ በሆኑ ወቅት ለመታጠብ ትምህርት ቤት ውስጥ እየሄደ ያለው ሚቲንግ ማለት ነው። ስለዚህ ለምሳሌ ከሽንት ቤት መልስ ከመመገብ በፊት ህፃን ልጅ እንዲጸዳዳ ከረዳም በኋላ ያለውን ነገር የበሽታ ዋና ዋና ምልክቶቹ ምንድን ናቸው፣ መከላከያው ምንድን ነው፣ በሽታው ስኬት የት ይሄዳል ነው እንግዲህ ጤና እነዚህ የህክምና መስጫ ጣቢያዎች 24 ክፍት እንደሆኑ ህክምና ነጻ እንደሆነ ሁሉ መረጃ እየሰጠናቸው ነው እና ይህንን እየሰጠን ያለ ነው ለሁለቱ ወረዳ ብቻ አይደለም፣ በሁሉም ጎፋ ወረዳዎች፣ ጋሞ ወረዳ አጎራባች እና እንደውም ደግሞ በደቡብ ኦሞ ላይ ማሌ በሚባል ወረዳ ላይ ማለት። ትልቁ ነገር በጣም ውጤታማ እየሆን ያለ ነው ምንድነው መከላከሉ ላይ።
የመድኃኒት እጥረት እንደሌለና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተጨማሪ ቁሳቁሶችን መላኩንም ጠቅሰዋል። የጎፋ ዞን ጤና መምሪያ ኃላፊ አቶ አለማየሁ በቀለ እንዳሉት እስከ ትላንት ማታ ድረስ 162 ሰዎች በወረርሽኙ ተበክሏል።
ከዛ ውስጥ ያው አሁን ወደ 41 አካባቢ ኡባ ደብረ ፀሐይ ላይ ማዕከል ውስጥ ናቸው ያሉት፣ እዛ ህክምናውን ያገኘ ነው ያሉት። በዛላው በኩል 6 የሚያክሉ ተኝቶ ነው የተገኙት፣ አሁንም ህክምናውን እየወሰዱ ነው ያሉት። ሌሎቹ በሽታውን ኮንትሮል ካደረገው ቶሎ የሚድን ስለሆነ ወደ 120 የሚጠጉት ወደ ቤታቸው ተመልሰዋል፣ ህክምናውን አግኝተው ነው ማለት ነው። በቢሮ በኩል ያው የተለያዩ ቁሳቁሶች ገብተዋል።
ወረርሽኙን ለመከላከል እንዲቻል ኮማንድ ፖስት ያሉት ግብረ ኃይል መቋቋሙንም አቶ አለማየሁ ተናግሯል። በአንድ አካል ብቻ መፍትሄ የማያ በመሆኑ ሁሉም ባለድርሻ አካላት ርብርብ እንዲያደርጉና ህብረተሰቡም ያልታከመ ውሃ ከመጠጣት እንዲቆጠብና ከሽንት ቤት መልስ እጃቸውን በሳሙና እንዲታጠቡ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
አበባ ላይ ከምሽቱ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ዌብሳይታችን ላይ ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። እንደዚሁም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተነጋገሩ። በአሃዱ ራዲዮ 94.3 ላይም 94.3 በድጋሚ ዝግጅቶቻችንን እንደዚሁ በቀላሉ ማዳመጥ ትችላላችሁ በቀጥታ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር ወይም ከጉግል ፕሌይ ብትጭኑ እንዲሁ በቀላሉ ማግኘት ይቻላል ዝግጅቶቻችንን በጠራ ሁኔታ። ከዚህ መደበኛ ስርጭታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። ክቡራትና ክቡራን አድማጮች፣ የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ጆ ጊል ቴክኒሻኑ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጂት ታየ ስቱዲዮ ውስጥ አብራኛለች። የሰዓቱን ዋና ዋና ዜና አሁን ታሰማናለች።
የኢትዮጵያ የኤሌክትሪክ ኃይል ኮርፖሬሽን ዋና ስራ አስፈጻሚ የነበሩት ኢንጂነር አዜብ አስናቀ ክስ ተመስርቶባቸዋል። በዚህ የክስ መዝገብ የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ምክትል ዋና ዲሬክተር የነበሩት ኮሎኔል ሙሉ ወልደ ገብርኤልን ጨምሮ 50 ሰዎች እንደሚገኙበት የፋና ዘገባ ይጠቅሳል። ክሱ የተመሰረተው ከታላቁ የህዳሴ ግድብ ግንባታ ጋር ተያይዞ በተካሄደ የደን ምንጣሮ ስራ ጋር ተያይዞ እንደሆነ ነው የጠቆመው። ኢንጂነር አዜብ በነሐሴ ወር 2010 ዓ.ም ከኃላፊነት መነሳታቸው የሚታወስ ነው። የኤርትራ ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያ ጉብኝታቸውን አጠናቀው ተመልሰዋል። ለሁለት ቀን የስራ ጉብኝት ላደረጉት ለፕሬዚደንት ኢሳያስ የጋራ ታሪካዊ ምዕራፍን እናክብር በሚል መሪ ቃል የእራት ግብዣ ተካሂዶላቸዋል። የእራት ግብዣው ኢትዮጵያና ኤርትራ ለሁለት አስርት ዓመታት የነበረባቸውን ልዩነት በመፍታት ግንኙነቶቻቸውን ማደሳቸውን ተከትሎ እንዲሁም ጠቅላይ ሚኒስትር አብይ የኖቤል የሰላም ሽልማት ካገኙ ወዲህ መካሄዱ ልዩ ያደርገዋል ተብሏል። በራት ግብዣው ላይ የሁለቱን ሀገሮች የእርስ በርስ ግንኙነት የሚያጠናክሩ የኪነ ጥበብ ስራዎች ቀርበዋል። ፕሬዚደንቱ በኢትዮጵያ ቆይታቸው በተለያዩ አካባቢዎች እየተከናወኑ የሚገኙ የልማት ስራዎችን ጎብኝተዋል።
አመሰግናለሁ ቆንጂት ለአርዕስተ ዜናው። በማጠቃለያው ደግሞ ጊዜ ከተረፈ እንደዚሁ ለተጨማሪ የመጨረሻ ዜና ትመለሳለች ቆንጂት። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አስተያየቶቻችሁን ማንሸራሸር ብትፈልጉ በስልክ ቁጥራችን 2022059942 የውስጥ መስመር 14 መደወል ትችላላችሁ። ተዘዋዋሪ ነው፣ በነጻ የምትደውሉበት የስልክ መስመር ነው። በፌስቡክም ይቅርታ፣ በኢሜይልም horn@voanews.com ብላችሁ እንዲሁ አስተያየቶቻችሁን መልእክቶቻችሁን መላክ ትችላላችሁ። በፌስቡክና በትዊተርም ማንሸራሸር ትችላላችሁ ሀሳቦቻችሁን። ወደ ተከታዩ ቅንብራችን እናልፋለን። ኢትዮጵያን እያመሷት ያሉት ልዩነትና ስሜት የሚቆረቁሩ ያለፉ በደሎችን የሚሰብኩ ፖለቲከኞችና የፖለቲካ ምሁራን፣ ስነ ምግባር የጎደላቸው የብዙሃን መገናኛዎች ናቸው ሲሉ አስተያየቶቻቸውን ለቪኦኤ የሰጡ ምሁራን ተናግረዋል። ፖለቲከኞቹ የሚጠቀሙባቸውን እንደ ሥራ አጥነት፣ አድሏዊነትና የፍትሕ መጓደልን ያሉ ችግሮችን መንግሥት ማስወገድ እንደሚገባው ምሁራኑ መክረዋል። በተጨማሪም የኢትዮጵያውያንን በአብሮነት በአንድነት ያዘለቁ ማኅበራዊና ባህላዊ እሴቶችን ማጠናከር እንደሚያስፈልግ አሳስበዋል ምሁራኑ። ዮናታን ዘብዲዮስ ዝርዝሩን ይዟል።
ከቅርብ ዓመታት ወዲህ በተለያዩ የአገሪቱ ክፍል የሚነሱ የተለያዩ መሠረት ያላቸው ግጭቶችና ጥቃቶች ሲቪሎችን ለህልፈት፣ አያሌ ንብረቶችን ደግሞ ለውድመት ዳርጓል። አንዱ ጋር ሲበርድ ሌላ ጋር የሚፈነዳው ይህው ድንገተኛና አስተያየት ሰጮች እንደሚሉት የታቀዱት ጥቃቶች ከጀርባቸው ሰላም የማይሹ በጸብና በግርግር የሚያተርፉ አካላት ተሰልፈዋል። በዚህም የአገሪቱ ሰላም ነጋጠባ ይታመስ ቀጥሏል። አስተያየታቸውን ለቪዮ የሰጡ ምሁራን ኢትዮጵያን ያመሷት ያሉት ልዩነትና ስሜት የሚኮረኩሩ ያለፉ በድሎችን የሚሰብኩ የፖለቲካ ምሁራንና ስነ ምግባር የጎደላቸው የብዙሀን መገናኛዎች መሆናቸው ይናገራሉ። ከዚህ ውስጥ ከሙያቸው አንጻር የኢትዮጵያን ጉዳይ በቅርበት የሚመረምሩና የተለያዩ ተያያዥ ጥናቶችን ያደረጉ የቅርስ ጥናት ምሁር ዶክተር ገረመ ሁሉቃ አንዱ ናቸው።
ኢትዮጵያን በጣም እያመሳት ያለው የኢትዮጵያ የፖለቲካ ኤሊቲስቶችና ኢንተሌክቹዋሎች ናቸው፣ ሚዲያውንም ጭምር ማለት ነው። ህዝቡ በጣም የተረጋጋና በራሱ እሴት በራሱ ባህል አብሮ ሲኖር የነበረ አብሮ እየኖረ ያለ ህዝብ ነው። ኢትዮጵያ የብዙ ብሔር ብሔረሰቦችና ህዝቦች አገር ነች። ሁላቸውም እኳሌ አስፈላጊ ናቸው ለዚች ሀገር። ሁላቸውም እኳሌ ተጠያቂ ናቸው። ሁላቸውም እኳሌ ተጠቃሚ መሆን መቻል አለባቸው።
በዚህ ሀሳብ እንደሚስማሙ የሚናገሩት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ዳያ ሞዳለም እነዚህ ግለሰቦች ማህበራዊ መሰረት ስለሌላቸው ይህንን መንገድ ይከተላሉ ብሏል።
ፖለቲከኞቹ አቴንሽን ማግኛው ስሜት ቀስቃሽ ነገሮች ውስጥ ይገባሉ። ስሜት ቀስቃሽ ነገሮች አቴንሽን የምትስብበት ነው። ግልጽ የሆነ የማህበረሰባዊ መሰረት ሳይኖር ሲቀር ዝም ብለ የሆነ ስሜታዊ ነገር በሚዲያ ካወራ በቃ ትወደሳለህ። አሁን ደግሞ ሶሻል ሚዲያ ያን ያስተጋባልሃል። የት ቦታ መሰረት እንዳለ አይታወቅ። አሁን የኛ ሀገር ፖለቲከኛ በተለይ ፓርቲ የተደራጀ ምናምን የምትላቸው ማህበራዊ መሰረት የላቸውም። ይህን አርጉ ሲባሉ የሚያረግ አታርጉ ሲባሉ የሚተው የህብረተሰብ መሰረት የላቸው። ያ ምንድነው የፈጠረው? ሌላው ከጎን ደግሞ ያለው ህብረተሰባችን በመንግስት ላይ ጥገኛ ሆኖ ይኖር ነው። በጭቆና ነው ሁሉ ነገር አታድርግ በማለት ነው የተገዛው።
አስከፊ የሆነውም ፖለቲካችን በልም እንደሚመራ መሆኑ ነው ብሏል አቶ ዳያሞ።
አማተር ፖለቲከኝነቱን ትተህ አንዳንድ ፖለቲካ የሚያዋጣውን ብቻ ሳይሆን ሞራሌ ትክክል ነው ወይ የሚል ነገር ይፈልጋል። የብሔር ፖለቲካው አሁን ዛሬ በሚገለጽበት መልኩ እውነት የብሔር በደል ደርሷል ወይ የሚል ጥያቄ እኮ ያስነሳል። እንግዲህ ያው እንደምታውቀው አሁን እኛ እዚህ ደቡብ ሰው በቋንቋው ነው የሚማረው፣ በቋንቋ የሚያስተምርበት ነው። እንደውም በብሔር ፖለቲካ ምክንያት የግለሰብ ዜጎች መብት ነው እየተጨቆነ ያለው እንጂ ብሔር እየተጨቆነ አይደለም። ስለዚህ አሁን የብሔር ፖለቲካው ወዴት ነው የሄደው? ከኮራፕሽን ጋር ተያይዞ ነው። በብሔር ስም በቀላሉ ስልጣን ትይዛለህ። ስልጣን ደግሞ ለሀብት መሰረት ነው። ኢትዮጵያ ውስጥ በተለይ መሬት በመንግስት እጅ ባለበት ሀገር ሁሉ ነገር ሽፋን ነው፣ ኮራፕሽን ነው። ስለዚህ ለመተው ምንድን ነው የሚያስፈልገው? መጀመሪያ የመንግስትና የፓርቲ ግንኙነት መቆም አለበት።
ፖለቲከኞች አላማቸውን ለማሳካት የሚጠቀሙበት እንደ ስራ አጥነት፣ አድሏዊነትና ፍትሐዊነት ያሉ ችግሮችን ማስወገድ እንደሚገባና የስነ ምግባር ችግር ያለባቸውን ብዙሀን መገናኛ ላይ አስተማሪ እርምጃ መውሰድ እንደሚያስፈልግም ተናግሯል።
የእኛ አገር ሚዲያ አንተ ሚዲያ ሲሆነ እንደ ስድብ ባይቆጠርብኝ ጆርናሊዝም በጣም ትንሽ ነው ያለው። አክቲቪዝምና ጆርናሊዝም ይቀላቀላል። የእኛ ሚዲያ እኮ ማለት የሰዎች ስም ካል መጥራቱ ደስ አይልም እንጂ አክቲቪስትም የሚዲያ ባለቤትም ጋዜጠኛ መሆኑን ይሄ ከጆርናሊዝም ኤቲክስ ጋር አይሄድም። እንደውም ለሚዲያ ህግ አሁን ችግር እየፈጠሩ ያሉት እነኚህ ናቸው። በጣም ቀውጢ ነው የሚፈጥሩት። ደግሞ ኃላፊነት የሚሰማቸውም ሰዎች አይደል? ኦልሬዲ ገንዘብ አላቸው፣ ሀብት አላቸው። እነሱ ዲቪዥንን ማጉላት ነው ስራቸው፣ ገበያቸው ይሄ ነው። በአንድ በኩል ፖለቲከኛም ናቸው እነሱ። ከገበያ የሚወጡበት መንገድ ያስፈልጋል። ድሮ ቢሆን እኮ አሁን እነሱ የአማጺ ሚዲያ ነው የሚሆኑት። ይሄ አንደኛው። ሁለተኛ የፓብሊክ ሰርቪስ ሚዲያ ውስጥ የሚሰራም የጆርናሊዝም ችግር አለ፣ ኤቲክስ ችግር አለ፣ የእውቀትም ችግር አለ። ክልል ለምሳሌ የክልል ሚዲያ ክልል አግዞ ነው። አገርም ቢሆን እኮ ሚዲያ የሚዘግብበት ህግ አለው። እዚህ ግን ለየክልልህ እያገዝክ ከመንግስት ነጻ ይሁን ብለን ስንታገልለት የነበረው አሁን የክልል መንግስት ሆነ እና የፓብሊክ ሰርቪስ ሚዲያም ትክክል አይደለም። እሱም ላይ ፖሊሲ ያስፈልጋል፣ ህግ መተግበር አለበት። ሚዲያው በጣም እየቀሰቀሰ ነው። አቅዶ ነው አላቀደም ሌላ ጉዳይ ነው፣ ግን ወግነህ እስካወራህ ድረስ እየቀሰቀስክ ነው። የአክቲቪስቶቹን በተለይ እነሱ መታገድም ያለባቸው ይመስለኛል።
ዶክተር ገረመው በበኩላቸው ሁሉም ብሔር ብሔረሰቦችና ህዝቦች በህግ ፊት እኩል ያልታዩ እንደሆነና አላስፈላጊ ውድድር ውስጥ ከተገባ የተለያዩ ማንነትን እስከ ማሳጣት የሚደርሱ አደገኛ ሁኔታዎች ሊፈጠሩ እንደሚችሉም ተናግሯል።
በተጨማሪም ደግሞ ሁላችን ኢትዮጵያውያን የራሳችን እንትን ሊኖር ይችላል፣ ግን የመተባበርና እርስ ተያይዞ የማደግን አካሄድ ነው መከተል ያለብን እንጂ አጉል በውድድር ውስጥ ከተገባ፣ በቋንቋ በውድድር ውስጥ ከተገባ፣ በእሴት በውድድር ውስጥ ከተገባ፣ በአመለካከት በውድድር ከተገባ መጠፋፋት እና አገርን መበተን ስለሚመጣ በጣም ጥንቃቄ ይፈልጋል።
የኢትዮጵያ ወቅታዊ ሁኔታ ጥንቃቄ የሚሻ ነው የሚሉት ዶክተር ገረመው ከምንም በላይ እኔ ወይም የእኔ ወገን አሸናፊ ነው ከሚል ስነ ልቦና በመውጣት በልዩነቶቻችን ዙሪያ መመካከርና መወያየት ይበጃል ነው የሚሉት። ከዚህ ጋር በተያያዘ እንደ ቤተሰብና ሃይማኖት ያሉ ማህበራዊ ተቋማት መዳከምና ከግል ይልቅ በቡድን ማሰብ ችግር የፈጠረ መሆኑን የሚናገሩት የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያሞ እነዚህ ተቋማት ከኃላፊነታቸው አንጻር መታደስ አለባቸው ነው የሚሉትም።
አሁን ኢንዲፐንደንት ቲንኪንግ በግል የማሰብን ነገር እየለመደ ቅድም የምንለው የሚዲያ ሚና እሱ በግል የማሰብን እኔን አንድ ሰው ቢሰድበኝ ብሔሬን ሰደበ እያልኩ ከማለት ይልቅ እኔን የሰደበኝ ብለህ ማሰብን የሚያስለምድ ትራዲሽን፣ ዲቤት፣ ይሄ ክርክር እንዴት እንደሚባል እንጃ ብቻ ኤኒዌይ ሲቪክ ካልቸር የመወያየትን ማስለመድ ነው የሚያስፈልገው።
በ1960 ዓመተ ምህረት በኢትዮጵያ ታሪክ ውስጥ በተማሩና ምሁራን በሚባሉ ግለሰቦች የፈነዳውን አብዮት ጠቅሰው ኢትዮጵያ በተለያዩ ጊዜያት የገጠማትን አደገኛ ፈተናዎችን እያለፈች እዚህ የደረሰችው ህዝቡ አንድነትን በመጠበቁ መሆኑን ገልጠው አሁንም ህዝቡ ዘመናትን የተሻገረበትን አብሮነትን ማጠናከር እንዳለበትና የምሁራንን ዋልታ ረገጥ ሀሳቦችና ፍላጎቶች እንዲመረምር ዶክተር ገረመው ተናግሯል። በተጨማሪም ኢትዮጵያውያን በአብሮነትና አንድነት ያዘለቀውን ማህበረሰባዊና ባህላዊ እሴቶችን ማጠናከር ተደማሪ መፍትሄ መሆኑን የተናገረችው የስነ ምግባር ባለሙያ ወይዘሪት አበባ ጀጎ በህዝቦች መካከል የነበረው አብሮነት ሙሉ በሙሉ ጠፍቷል የሚል እምነት እንደሌላት፣ ነገር ግን ይህ እንዲሆን ለተቀን የሚተጉ ኢኩያን መኖራቸውን ለቪኦኤ ተናግራለች። መፍትሄ ያለችውንም ሀሳብ ወይዘሪት አበባ ተናግራለች።
ህዝቡ እንደ ህዝብ አሁንም በህዝቡ መካከል መረዳዳት ያለ ይመስለኛል፣ አንድነቱ ያለ ይመስለኛል። ግን ይሄን አንድነት ደግሞ ለማጥፋት የሚሰሩ ኃይሎች አሉ። ኢትዮጵያውያን የምንታወቀው በአንድነታችን ነው። ስለዚህ አንድነታችን ይዘን ለራሳቸው ጥቅም የሆነ ጥቅም ለማግኘት ነው የሚሰሩት። ስለዚህ እነዚህን አካላት ደግሞ አጋልጠን እየሰጠን የህዝብ ለህዝብ ግንኙነቱን የተለያዩ ችግሮች ሲፈጠሩ እየተገናኘን እየተወያየን በዚያ መንገድ መፍታት ይቻላል። ስለዚህ ሁሉም ኢትዮጵያዊ በአካባቢ ያሉ ሊያጠፋ የሚችል አካላቶች ካሉ ለህግ አካላት ተሳልፎ በመስጠት የአንድነታችንን ማሳየት አለብን ነው የሚለው።
ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ፕሮግራማችን ይቀጥላል። ክቡራትና ክቡራን አብራችሁን ቆዩ። ኢትዮጵያ የዛሬ 20 ዓመት በኢትዮጵያ የፖለቲካ አመራር ለውጥ ከተከሰተ ከዛሬ 1 ዓመት ከ8 ወር ሊሆን ነው ወይም ሆነ። ለውጡ ደጋፊዎችም ተቃዋሚዎችም እንዳሉት አያከራክርም። ለውጡ ተስፋ አለው፣ በሀገሪቱ የተጀመረው አዲስ ምዕራፍም ለዘለቄታ ይቀጥላል የሚሉ ቢኖሩም ሊከሽፋፋፍ ላይ ደርሷል የሚሉም አልጠፉም። የምንፈልጋት ኢትዮጵያ ውጥን የተሰኘ አንድ ተቋም ባካሄደው መርሃ ግብር የተገኘው ውጤት ግን ተጨማሪ አዲስ ተስፋ መፈንጠቁን ብዙዎች የሚስማሙበት ሆኗል። መለስካቸው አመሃ ከተቋሙ ዋና አስተባባሪ ከአቶ ንጉሡ አክሊሉ ጋር ዘለግ ያለ ቆይታ አድርጓል። ወደ እነሱ ልምራችሁ።
የምንፈልጋት ኢትዮጵያ ውጥን በሀገሪቱ በተለያዩ መስኮች ተጽዕኖ ያላቸውን ኢትዮጵያውያን ሰብስቦ በምስጢር ሲሰራ መቆየቱ ለሕዝብ በይፋ የታወቀው ከጥቂት ሳምንታት በፊት የተገኘው ውጤት በመገናኛ ብዙሃን አማካኝነት ከስካይ ሆቴል በቀጥታ ስርጭት በተናኘ ምሽት ነበረ። የውጥኑ አስተባባሪ አቶ ንጉሡ አክሊሉን የጠየኳቸውም
ለምንድን ነው በምስጢር የያዛችሁት መጀመሪያ?
በሚስጥር የተያዘበት ምክንያት በሚስጥር መነጋገር ስለማያስፈልግ ነው። ብዙ ውይይቶች በግልጽ ይካሄዳሉ፣ ድርድር፣ እርቅ የመሳሰሉ። ይሄ ግን ራሱ ዘዴው ሳይንሳዊ ዘዴ ነው። እንደገና መንፈሳዊ ነገርም አለው። መንፈሳዊ ስንል ሃይማኖታዊ ማለት ሳይሆን በሰዎች መካከል መቀራረብ፣ ወዳጅነት መፍጠር፣ ወንድማማችነት ማጎልበት፣ ከዛ ደግሞ ሲያልፍ መደማመጥ፣ አንዱ አንዱ መረዳት፣ ከዛ ደግሞ መተማመን ሊፈጥር የሚችልባቸው የተለያዩ ዘዴዎች አሉት ውስጡ እና ይሄ ሲደረግ ዝም ብሎ ሰዎች ለይስሙላ ወይ አንድ የራሳቸውን የፖለቲካ አቋም ለማራመድ ብለው የሚናገሩበት መድረክ ሳይሆን እርስ በርስ የሚገናኙበትና የሚደማመጡበት ወዳጅነት ፈጥረው ወደ መተማመን ሊያመራ የሚችል ንግግር የሚያደርጉበት ስለሆነ ነገሩ በሚስጥር መያዝ አለበት። ሌሎችም ሀገሮች ኢትዮጵያ ውስጥ ብቻ የተካሄደ አይደለም። ትራንስፎርማቲቭ ሲናሪዮ ፕላኒንግ ይሉታል። የሀገራችንን የወደፊት አማራጭ መልኮች አብሮ መገንባት ማለት ነው እና ይህንን አብሮ ለመገንባት ሌላ ሀገርም ከነበረን ልምድ በደቡብ አፍሪካ፣ በኮሎምቢያ፣ በጓቲማላ፣ ሌሎችም ሀገሮች በሚስጥር መነጋገር በጣም ይጠቅማል። ይሄም አንደኛ እነሱም ደህንነት ይሰማቸዋል፣ ነፃ ሆነው ይነጋገራሉ። ከማንኛውም አይነት ጫና ረገብ ብለው ከምንም ከጋዜጠኛ ጫና፣ ከሌላ ከታዛቢ ጫና፣ ከምንም አይነት ነገር ጫና ነፃ ሆነው ይነጋገራሉ እና ሚስጥራዊ ነው ስንል የሚካሄድበት ቦታ ከአዲስ አበባ ውጭ ነው። ሆቴሉ ሙሉ በሙሉ ይዘጋል። ታዛቢ አይገባም፣ ጋዜጠኞች አይገቡም። እነሱም ራሳቸው ደግሞ በማህበራዊ ሚዲያ የሚሆን በሌሎች ሜንስትሪም ሚዲያ አይዘግቡም፣ እኛም አንዘግብም እና ያንን ከመጀመሪያ ጀምሮ እዚህ ሂደት ውስጥ ሲገቡ ተነጋግረን ተስማምተን የሚገቡበት ነገር ነው እና ሁሉም ይህን ነገር ተስማምቶ ፈልጎት እስከ መጨረሻው ድረስ አክብሮት ነው የሄደው።
በመርሃ ግብሩ እንዲሳተፉ የተደረጉ ቁጥራቸውን በትክክል አናውቅም፣ እነማን እንደሆኑም ብዙ ሰው አያውቅም። እነዚህን እንዲመረጣቸው እነማን ናቸው? ለምን መረጣቸዋቸው?
ሌላ ሀገር ባለው ልምድ በዚህ ፕሮሰስ ውስጥ ይሄ ሂደት ራሱ እንዲካሄድ የሚገፋፉ ሶስት ዋና ዋና ምክንያቶች አሉ። አንደኛ በአንድ ሀገር ውስጥ ያለው የፖለቲካ ፍጥጫ ወይም የፖለቲካ ተቃርኖ አገሪቱን አንድ አጣብቂኝ ውስጥ ሲከታት ወይም እየከተታት ሲሄድ፣ ይሄ አንዱ ነው። ሁለተኛ አንድ ቀጥተኛ የሆነ መፍትሄ በሚጠፋ ጊዜ ያንን አጣብቂኝ ጥሶ ለማለፍ ቀጥተኛ የሆነ መፍትሄ ሲጠፋ፣ ሶስተኛው ደግሞ አንድ አካል ብቻውን ወይም አንድ ተዋናይ ብቻውን ያንን አጣብቂኝ ጥሶ አልፎ ሌሎችን ማሳለፍ መቻል ሲያቅተው፣ በሌሎች ሀገሮችም ይሄ ብዙ ጊዜ የታየ ነገር ነው። ኢትዮጵያ ውስጥ ብቻ የሆነ ነገር አይደለም። ይሄ ሂደት በጣም እንደሚጠቅም ብዙ ያለፉ ታሪኮች ያሳያሉ። እኛም ያንን ተመክሮ አይተን በጣም ስለተመሰጥንና ስለተገረምን ነው ይህን ነገር ለምን ኢትዮጵያ ውስጥ አንሰራውን ብለን ይህንን ሂደት በተለያዩ ሀገሮች ሲከውኑ የነበሩ ሰዎችን እዚህ ጋብዘናቸው ከኛ ጋር እንዲሰሩ ያደረግ ነው። ሪዮስ ፓርትነርስ የሚባል ድርጅት ነው። የታወቀ ወርልድ ክላስ የአማካሪ ድርጅት ነው እና አሁን የሚሰራው ስራ በአጠቃላይ እንደዚህ አይነት በአንድ አገር ላይ ይሁን በአንድ ዘርፍ ላይ የሆነ እንደዚህ አይነት አጣብቂኝ የምቅርቃር ሲፈጠር እሱን በደንብ በጥሶ ለመሄድ የሚረዱ ብዙ ዘዴዎች ይጠቀማሉ። አንዱ በጣም ፍቱን ዘዴ ይሄ ዘዴ ነው እና አሁን ባልኩት መሰረት እኛም ይሄን ነገር ስናደርግ ሌላ ሀገር እንዴት ነው ሰዎችን የመረጡት ብለን በደንብ አርገን ልምድ ወስደናል እና ሌላ ሀገር ከ30 እስከ 40 የሚጠጉ ሰዎች ከአጠቃላይ ከፖለቲካው ከማህበራዊው ዘርፍ በጠቅላላ ከጥግ እስከ ጥግ ሁሉንም ባይሆን እንኳን ወካይ የሚባሉ የሚሳተፉበት ነውና እኛም ሀገር ሲመጣ ያደረግነው ልክ ደቡብ አፍሪካ ላይ ነው መጀመሪያ የተደረገው ይሄ ሂደት። ወደ ሌላ ሀገር ሲሄድ ለራሳቸው ሀገር ሁኔታ ተጨባጭ ሁኔታ አድርገው እንዳላመዱት ሁሉ እኛም ለኢትዮጵያ ተጨባጭ ሁኔታ እንዴት ነው ማላመድ የምንችለው? የኢትዮጵያ የተለዩ ባህሪያት ምንድናቸው? አንዱ ተለያይነታችን ነው። ብዙ ስብጥር አለ።
ብዝሃነት የሚባለው ነው።
እንዴት ያሉትን የፖለቲካ አስተሳሰቦች፣ ብሔር ብሔረሰቦች፣ እምነቶች እና የመሳሰሉትን እንዴት ማካተት እንችላለን ብለን በደንብ አድርገን ያሰብንበት እኛ ይሄንን ውጥን አንድ ላይ ሆነን ስንሰራ የነበርን 9 ባለሙያዎች ነን። የተሳካልን ባለሙያዎች ነን። በየቦታው የምንሰራ እና በትርፍ ጊዜያችን እየተሰበሰብን በተደጋጋሚ እየተገናኘን ስንሰራ የነበረው ነገር ነው እና በመጀመሪያ ያደረግነው ለዚህ ሂደት የሚያስፈልጉንን ሰዎች ከመምረጣችን በፊት እስቲ ማን ናቸው ኢትዮጵያ ውስጥ በጣም ገዢ አስተሳሰብ ያላቸው ወይም ኢንሳይትፉል የሆኑ፣ ሁለተኛ ተጽዕኖ ማምጣት የሚችሉ ወይም ተጽዕኖ ፈጣሪ ሰዎች በየመስካቸው፣ ሶስተኛ ደግሞ ተከታዮች ያሏቸው ሰዎች ማን ናቸው? በደንብ በርካታ ተከታዮች። ተከታዮች ማለት ቀጥተኛም ተዘዋዋሪም ተከታዮች አሏቸው። ቀጥተኛ ተከታዮች የምንላቸው ለምሳሌ ፖለቲካ ፓርቲ አመራሮች ከሆኑ የዛ ፖለቲካ ፓርቲ አባላት እና ደጋፊዎች ኮንስቲቱንት ይባላሉ። ከዛ ውጭ ግን በየዘርፉ ያሉ በጣም ተሰሚነት ያላቸው ሰዎች አሉና በዚህ መሰረት 300 የሚጠጉ ሰዎችን በየጊዜው ቁጥሩን እየጨመርን ዝም ብለን አንድ ቋት ፈጥረን እዛው ስንከት ቆየንና ግን የሀገራችንን ልዩ ልዩነቶች በደንብ አካተን መሄድ እንደምንችል መጀመሪያ መመዘኛዎች እናውጣ። መመዘኛዎቻችን ደግሞ ብዙ ነገሮችን ከግምት ውስጥ ማስገባት አለባቸው። ስለዚህ በዛ መሰረት በመጀመሪያ ያየነው ነገር ምንድን ነው? አገሪቱን የሚንጡ የፖለቲካ አስተሳሰቦች ምንድን ናቸው? በዚህ ሰዓት እዚህና እዛ ሆነው የተለያዩ አካላት የሚያራምዷቸው የፖለቲካ አስተሳሰቦች። ስለዚህ እነዚህን የፖለቲካ አስተሳሰቦች ካመጣን በኋላ እነዚህ የፖለቲካ አስተሳሰቦች ደግሞ በማን ይወከላሉ? የትኞቹ የፖለቲካ ተቋማት ናቸው እነዚህም በደንብ የሚወክሉት ብለን እሱን በደንብ አየን። በዛ መሰረት በመጀመሪያ 14 በሀገሪቱ ውስጥ ያሉ ዋና ዋና የፖለቲካ ቡድኖችን መረጥ እና እነሱን አገኘናቸው። ሁለተኛው የተወሰኑ አክቲቪስቶች፣ ፖለቲካ አክቲቪስቶችን እንደዚሁ አስገባን። ቀጥሎ ክልሎች በሙሉ መሳተፍ አለባቸው በዚህ ሂደት። ሁሉንም ብሔር ብሔረሰብ ማሳተፍ ባይፈቅድልንም ይሄ ሂደት፣ ነገር ግን ክልሎች በሙሉ አሁን ባለው የህገ መንግስታዊ አደረጃጀት ማሳተፍ አለብን ብለን ሁሉም ክልሎች የሚሳተፉበትን ነገር አረጋገጥን። ከዛ ቀጥሎ ግን ያደረግነው ምንድን ነው? ከሲቪል ማህበረሰብ፣ ከምሁራን፣ ከክልሉ ክፍለ ኢኮኖሚ እና ከሚዲያው ከመገናኛ ብዙሀን ሰዎችን ከዛ ከቋት ውስጥ መረጥ። ይህን ሁሉ ነገር ስናደርግ የዳያስፖራ ኮሚኒቲ መወከል ስላለበት የዳያስፖራውን ማህበረሰብ 2 ሰዎች አመጣን። ከዛ ውጭ ግን ሴንሲቲቪቲ ማርከርስ ያልናቸው ነገሮች ነበሩ። ሳናስበው የሆነ የእድሜ ቡድን ወይም የሆነ ጾታ ወይም የሆነ እምነት ወይም የሆነ ብሔር ብሔረሰብ ላይ በጣም ቁጥር እንዳናበዛ በጥንቃቄ እንስራ ብለን እድሜ በደንብ አየን። ሁሉም 3 የእድሜ ክልል ፈጥረን 3ቱም የእድሜ ክልል መካተቱን አረጋገጥን። ጾታም እንደዚሁ ሴቶች ቶሎ ይረሳሉ እንደዚህ አይነት ውይይት ላይ ቶሎ አይመጡም ወደ አምቦ ማሰብ ይፈልጋል እና እነሱንም በደንብ አስበን ሴቶችንም ወደዚህ እንዲመጡ አደረግን። ቀጥሎ የእምነትም ውክልና እንዲኖር እምነቶች በተለይ 3ቱ ዋና ዋና የሚባሉት ሃይማኖቶች በደንብ እንዲሳተፉ አደረግን። ከዛ ደግሞ ብሔር ብሔረሰቦች በተቻለ መጠን እነዚህ የምንሰበስባቸው ሰዎች ሁሉንም ብሔር ብሔረሰብ ባይወክሉ እንኳን በተቻለ መጠን ብዙ ብሔር ብሔረሰብ እንዲወክሉልን ጥረት አደረግን። እና እንደነገርኩ ስብስብ ነው ራሱ ነገሩ። በቃ የሆነ ሰዓት ላይ ግን ሪስክ መውሰድ አለብን።
የመጣ ምጣ ማለት አለባቸው
ማለት አለብን። ኦፍኮርስ አንድ ጊዜ እኔም ስጠየቅ ይህን ጥያቄ ያልኳቸው ምንድን ነው፣ እንኳን እኛ የህዝብ ተወካዮች ምክር ቤት እንኳን ጥያቄ ይነሳል አንዳንድ፣ ይሄ ነገር እኛን አይወክለንም፣ የእኛ ቁጥር መጨመር አለበት ምናምን እንደዚህ የሚል ነገር አለ። እና 1000 ሰው እንኳን ምረጥ ብትባል ኢትዮጵያ መወከል አይቻል። አክቹዋሊ 10,000 ሰው ምረጥ ብትባል ኢትዮጵያ መወከል አይቻል እንዳለ ልዩ ልዩነቷን ማለት ነው። የሆነ ሰዓት ላይ ውሳኔ መወሰን አለበት። ከዛ ደግሞ እያረምን በሚቀጥሉት እርምጃዎች እያረምን እያስተካከልን እንሄዳለን እንደ ሁኔታው። እንደሱ አድርገን ወደ 40 ሰዎች መረጥን። በመጀመሪያ እነዚህን 40 ሰዎች ስንመርጥ 40ዎቹን ሰዎች ለማግኘት ወደ 150 የሚጠጉ ሰዎችን ያነጋገር ነው። አንዳንዱ አይመቸውም፣ አንዳንዱ ፍቃደኛ አይደለም፣ አንዳንዱ እኔ አይደለሁም እገሌ ይሻላል ይላል። እንደዚህ እያደረግን መጨረሻ ላይ እሺ ያሉንን ፍቃደኞቹን አርባ ሰዎች መረጥን። ያ መመዘኛ ያወጣነው መመዘኛ ደግሞ እንዳይበላሽብን እንዲህ እያቃናን እያስተካከልን ሄድን። የ14 የፖለቲካ ቡድኖች ኢህአዴግን አራት ፓርቲዎች ጨምሮ ሌሎች 10 የፖለቲካ ቡድኖች እንዲሳተፉ አደረግን በሙሉ። ከዛ በኋላ ልክ የመጀመሪያውን ስብሰባ ስናደርግ አንድ ነገር ተገነዘብ። የፖለቲካ ቡድኖችን በአንድ በአንድ ሰው መወከል አደጋ አለው። አንድ አስቸኳይ ስብሰባ በድንገት ተጠራ። ትልቅ ስብሰባ እና ሲጠራ ከጠራናቸው ሰዎች የተወሰኑት በጣም የሚያስፈልጉ ሰዎች በድንገት መገኘት እንደማይችሉ ነገሩ። እንደምንም ከእሱ ጋር ተደራድረን ተወካዮች እንዲልኩልን አደረግን። ግን በጣም ቁጭ ብለን አሰብንና ከአሁን በኋላ እነሱ በአንድ ሰው ብቻ መወከል የለባቸው፣ ሌሎች ሰዎች መጨመር አለባቸው ብለን ሁለት ሰው ሶስትም ሰው ይዘው ቢመጡ እንደምንቀበላቸው ነገር ናቸው። ለምንድን ነው በአንድ ጊዜ ሁሉም እንደማይመጡ እናውቃለን። እስካሁን በነበረ ልምድ በአንድ ጊዜ ከአርባ ሰው በላይ ተገኝቶ አያውቅም ስብሰባ ላይ። ግን ትልቁ ነገር ምንድን ነው? የፖለቲካ ፓርቲዎቹ ሁሉም ተሳትፈዋል። ሶስቱም ስብሰባ ላይ ያለው ነገር ምንድን ነው? አንዱ ከሌለ ሌላኛው ይመጣልናል እና እንደሱ አድርገን ያሉትን የፖለቲካ ፓርቲዎች በሙሉ የተወሰኑ የፖለቲካ ፓርቲዎች ሶስቱንም ያልተሳተፉልን አሉ። ግን እነሱን ደግሞ በደንብ እየቀረብን እየሄድን መረጃ እየሰጠናቸው እስከ መጨረሻ ከኛ ጋር እንዲቀጥሉ አደረግን እና በመጨረሻ 50 ሰዎች ሆኑ። ከእነዚህ 50 ሰዎች ጋር ነው እንግዲህ ስንሰራ የነበር ነው። በዚህ
በመርሃ ግብሩ አማካኝነት ለማግኘት የተፈለገው ውጤት ባጭሩ ምንድን? የዚህንና የሌሎችም ጥያቄዎች መልሶች በቀጣዩ ዝግጅት ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ
አመሰግናለሁ። ዝግጅታችን ተጠናቀቀ። የትግርኛ ዝግጅት ይቀርባል። ጤና ይስጥልኝ።